ይህ የአሜሪካ ድምፅ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የማክሰኞ ምሽት ዝግጅታችን አሁን ጀመረ። በአማራ ክልል የተራዘመ የትምህርት መቋረጥ ለማህበራዊ ቀውስ እያጋለጠ ነው።
አሁን እኔም ለድኛ ነው ምድራታው ነው ለድር ነው ማክሰኝ 14 አመታም አካባቢም ያለው ህብረተሰብ ቸገረ። እንደ ጓደኞቿ በቃ ዳሯን እዛ ተለፋ ይሻላል በቃ ታውን በኋላ የነገውን አርቆ ማሰብ አልተቻለም። ሁሉም ተስፋ ቆራጭ ሆኗል። በቃ በአሁኑ ሰዓት
ተማሪዎችም ቤታቸው ስርዓት ሆነው በእያንዳንዱ አእምሯቸው ሳይኮሎጂካሊ ተጎድተው በቤተሰብ ጫና ላይ ተፈጥረው እነዚህ ሳይወዱ በግድ ወደ ሌላ ስራ እንዲሰማሩ የተደረገ ነው።
ቀደም ሲል የሰማችኋቸው የተማሪዎቹ ወላጆችን አስተያየት ነው። በኋላ ላይ በአብይ ርዕስ ሙሉ ዝግጅቱን ወደ እናንተ የምናቀርብ ይሆናል። እነዚህና ሌሎች ሀገራዊና ዓለም አቀፋዊ ዘገባዎችን በምሽቱ አካተናል። ሚያዝያ 22 2016 ዓ.ም። ሰላም ጤና ይስጥልን አድማጮቻችንና ተመልካቾቻችን፣ አስማማየ ነው ነኝ። ምሽቱን እስከ አራት ሰዓት ድረስ ከእናንተ ጋር እያስተናገድኳችሁ አብሬያችን ማመሽ ነው የሚሆነው። ለዓለም ዋና ዋና ዜናዎች ደግሞ አሉላ ከበደ እዚህ አብሮኛለ። ከስቱዲዮ ቅንብሩን የምታቀናብርልን ብርሃን ኃይሉ ናት። የፕሮግራሙ ዋና አዘጋጅ ደግሞ ጽዮን ግርማ ናት። ዝግጅቶቻችንን ከተለመደው ከራዲዮና ከቴሌቪዥን በተጨማሪ በማኅበራዊ ትስስር ገጾቻችንና በዌብሳይታችን በቀጥታ እየተከታተላችሁ ከእኛ ጋር እንድታመሹ እንሻለን። በዌብሳይታችን አማሪክ ዶት ቪኦኤኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አማሪክ ላይ ታገኙናላችሁ። አሁን ወደ ምሽቱ ዋና ዋና ዜናዎች ንብራችሁ አሉላ ይጠብቃችኋል።
ጤና ይስጥልኝ፣ እንደምናመሻችሁ። ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። በቅድሚያም ርዕሶቹን። በእስራኤልና ሐማስ ጦርነት የተኩስ አቁም ጥረቱ ቀጥሏል። አገሮች ለሁለቱ የሱዳን ተፋላሚ ወገኖች የሚሰጡትን ድጋፍ እንዲያቆሙ ተጠየቀ። ብሪታንያ በዚህ ዓመት 600 ሺህ ስደተኞችን ወደ ሩዋንዳ እንደምትልክ ተነገረ። ማይክሮሶፍት ኢንዶኔዥያ ውስጥ ለልዩ ልዩ ቴክኖሎጂ መሠረተ ልማቶች የሚውል 1.7 ቢሊዮን ዶላር ወጪ ሊያደርግ ነው የሚሉት ይገኙበታል። ወደ ዝርዝሩ እንዘልቃለን። በእስራኤልና ሐማስ ጦርነት የተኩስ አቁም ጥረቱ ቀጥሏል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በእስራኤልና ሐማስ ጦርነት የተኩስ አቁም ስምምነት ለመድረስና ተጨማሪ እርዳታ ከጋዛ ሰርጥ የሚደርስበትን ሁኔታ ለማመቻቸት የያዙትን ጥረት ዳር ለማድረስ ዛሬ ማክሰኞ ከዮርዳኖስ ከፍተኛ መሪዎችና ከተባበሩት መንግስታት ሰብአዊ ጉዳይ አስተባባሪ ጋር አማን ላይ ተገናኝተዋል። ብሊንከን ከመንግስታቱ ድርጅት የጋዛ ሰብአዊና የመልሶ ግንባታ ጉዳዮች ከፍተኛ አስተባባሪ ሲግሪድ ካግ ጋር ከመገናኘታቸው አስቀድሞ ከዮርዳኖስ የውጭ ጉዳይ ሚኒስትር አይማን ሳፋዲና ከንጉስ አብዱላ ሁለተኛ ጋር የተናጥል ውይይት ማድረጋቸውም ታውቋል። ለታጋቾች መለቀቅ እውን እንዲሆን የተኩስ አቁም ስምምነት ላይ ለመድረስ በተያዘው ጥረት ዙሪያ ከንጉስ አብዱላ ጋር የተወያዩት ብሊንከን ሐማስ ለስምምነቱ የቀረበውን ሐሳብ መቀበል እንዳለበትም አጽንኦት ሰጥተው ተናግረዋል። ብሊንከን በተጨማሪም ለእስራኤል የደህንነት ዋስትና የሚያስገኝና ነጻ የፍልስጤም ግዛት መፈጠርን ጨምሮ በቀጣናው ዘላቂ ሰላም ለማስፈን በመካሄድ ላይ ባሉ ዲፕሎማሲያዊ ጥረት ዙሪያም ተወያይተዋል። ብሊንከን የዩናይት ስቴትስና ዮርዳኖስ ሰብአዊ እርዳታ ከአየር ወደ ምድር በመጣል በጋራ የተሳተፉበትን ጨምሮ እስካሁን ከአንድ ሺህ ቶን በላይ የሰብአዊ እርዳታ ለፍልስጤማውያን ለማድረስ ያስቻለውን ጥረት በማሳካት ላሳዩት የአመራር ብቃት ንጉስ አብደላን አመስግነዋቸዋል። ብሊንከን ከዚያም በመንግስታቱ ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮ ተገኝተው ከጋዛ ከመጡ ፍልስጤማውያን ጋር መወያየታቸው ተዘግበዋል። የዩናይት ስቴትስ የውጭ ጉዳይ ሚኒስትር ትላንት ሰኞ ሳውዲ አረቢያ ላይ በሰጡት አስተያየት የእስራኤል በጣም ለጋስ የሆነ ፈቃደኝነት የታየበት ሲሉ በገለጹት ታጋቾችን በመልቀቅ በምትኩ በጋዛ የተኩስ አቁም እንዲደረግ የሚጠይቀውን ስምምነት ሐማስ ይቀበላል በሚል ያላቸውን ተስፋ ተናግረዋል። የእስራኤል ወታደራዊ ጥቃት እንዲቆም እና ታጋቾችንም ለማስለቀቅ የሚያስችለው ስምምነት ይደረስ ዘንድ ኳታር ስታደራድር በቆየችው በዚህ ጥረት የሐማስ ልዑካን ቡድን ትናንት ግብጽ ላይ በተካሄደ ውይይት መሳተፉም ተገልጧል። 1200 ሰዎች የተገደሉበትንና 250 ሰዎች የታገቱበትን የመስከረም 26ቱን የሐማስ ጥቃት የሽብር ጥቃት ተከትሎ እስራኤል በጋዛ ያካሄደችው የመልሶ ማጥቃት ወታደራዊ እርምጃ ከ34,000 በላይ ሰዎች ገድሏል ሲል በሐማስ የሚተዳደረው የጋዛ ጤና ጥበቃ ሚኒስቴር መረጃ ማስታወቁ ይታወሳል። እስራኤል በበኩሏ አሃዙ 7,000 የሐማስ ተዋጊዎችንም ያካተተ ነው ስትል ትሟገታለች። አገሮች ለሱዳን ተፋላሚ ወገኖች የሚሰጡትን ድጋፍ እንዲያቆሙ ተጠየቀ። እጅግ ከገነነ ደረጃ እየደረሰ ነው ሲሉ ያስጠነቀቁት የሱዳኑ ቀውስ እንዲቆም የተባበሩት አረብ ኤሚሬትስን ጨምሮ አገሮች ለሱዳኑ ተፋላሚ ወገኖች የሚያደርጉትን ድጋፍ እንዲያቆሙ ስትል ዩናይት ስቴትስ ጥሪ አድርጋለች። በተባበሩት መንግስታት ድርጅት የዩናይት ስቴትስ አምባሳደር ሊንዳ ቶማስ ግሪንፊልድ ትላንት ሰኞ ለጋዜጠኞች በሰጡት አስተያየት በአልፋሽር መጠነ ሰፊ እልቂት ሊፈጸም ነው ሲሉ አስጠንቅቀዋል። አምባሳደሯ አክለውም ከዚህ ቀደም በዳርፉር የደረሰው ፍጅት እጅግ በከፋ መንገድ ራሱን እንዳይደግምም ብለዋል። የሱዳኑ ፈጥኖ ደራሽ ኃይል በሰሜናዊ ዳርፉር ግዛት አልፋሽር ላይ ጥቃት ሊያደርስ ይችላል በሚል ያደረበትን ስጋት የመንግስታቱ ድርጅትም በቅርቡ ማስታወቁ የሚታወስ ነው። ከአንድ ዓመት በፊት በሱዳንና በፈጥኖ ደራሽ ኃይሉ መካከል የተቀሰቀሰውን ጦርነት ተከትሎ በዓለም ግዙፉን የመፈናቀል ቀውስ ማስከተሉም ይታወቃል። ክቡራትና ክቡራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ የሚተላለፈውን የሰዓቱን የዓለም ዜና ነው። እንግሊዝ በዚህ ዓመት በመቶ ሺዎች የሚቆጠሩ ስደተኞችን ወደ ሩዋንዳ ልታሸጋግር ነው። የእንግሊዝ መንግስት በያዝነው የአውሮፓውያኑ 2024 ቁጥራቸው 6,000 የሚሆን ስደተኞችን ወደ ሩዋንዳ ያሸጋግራል ተብሎ እንደሚጠበቅ የአገሪቱ ከፍተኛ ባለስልጣናት ገልጠዋል። እንግሊዝ ወደ ሩዋንዳ እንደምትልካቸው ስደተኞች የሚመለከተው ይህ አሃዝ ይፋ የተደረገው ሰሜናዊ አውሮፓን በአነስተኛ ጀልባዎች አቋርጦ የሚመጡትን ስደተኞች ሙከራ ለማስቆም የተያዘው ውጥን ለወራት ከዘለቀ የፓርላማ ውዝግብ በኋላ ጸድቆ የአገሪቱ ሕግ በሆነ ቀናት ዕድሜ ውስጥ ነው። የፈረንሳዩ ዜና ወኪል አዣንስ ፍራንስ ፕሬስ እንደዘገበው ሩዋንዳ በአሁኑ ወቅት እንግሊዝ ውስጥ የሚገኙትን ቁጥራቸው 5700 የሚደርሱ ስደተኞችን ለመቀበል በመርህ ደረጃ ተስማምታለች ሲል የእንግሊዝ የአገር ውስጥ ጉዳይ ሚኒስትር አስታውቋል። ከነኚህም ውስጥ 2143 የሚሆኑቱ ወደ ሩዋንዳ ከመላካቸው አስቀድሞ እስር ላይ ሊቆዩ መቻላቸውንም የሚኒስቴር መስሪያ ቤቱ አክሎ አመልክቷል። የእንግሊዝ ጤና ሚኒስትር ቪክቶሪያ አትኪንስ በበኩላቸው የሕግ አስፈጻሚ አካላት ቀሪውን ካሉበት ፈልገው ያመጣሉ ብለዋል። አያይዘውም ማንኛውም ስደተኛ በደንቡ መሰረት መጥቶ ካልተመዘገበ ካለበት ተይዞ ይቀርባል ነው ያሉት። ባለስልጣናቱ የመንግስትን አሃዛዊ መረጃዎች ጠቅሰው እንዳመለከቱት ባለፉት 18 ወራት ጊዜ ውስጥ በትናንሽ ጀልባዎች ተሳፍረው የእንግሊዝን ቻናል ለማቋረጥ የሞከሩ ቁጥራቸው ከ57 ሺህ በላይ ፍልሰተኞች ከዚያች አገር ዘልቀዋል። ማይክሮሶፍት ኢንዶኔዥያ ውስጥ ለልዩ ልዩ ቴክኖሎጂ መሠረተ ልማቶች 1.7 ቢሊዮን ዶላር ወጪ ሊያደርግ መሆኑ ተገለጠ። የማይክሮሶፍት ኩባንያ በሚቀጥሉት 4 ዓመታት ውስጥ ኢንዶኔዥያ ውስጥ ለሚገነባቸው የሰው ሰራሽ ልህቀትና የኮምፒውተር መረጃዎች በኢንተርኔት አማካኝነት ማከማቸት የሚያስችሉ ቴክኖሎጂዎች መሠረተ ልማት ግንባታ የሚውል 1.7 ቢሊዮን ዶላር ሊመድብ መሆኑን ያስታወቀው። ይህም የድርጅቱ ዋና ስራ አስፈጻሚ ዲሬክተር ሳታያ ናዴላ እንዳመለከቱት ማይክሮሶፍት በዚያች ሀገር የ29 ዓመታት ታሪኩ ትልቁ ወጪ ነው ተብሏል። የሰው ሰራሽ ልህቀት ቴክኖሎጂን በመተግበር ስራን ለማቀላጠፍና ይበልጥም ውጤታማ ለማድረግ የመሪነቱን ስፍራ ለመቆናጠጥ ጥረት የያዘው ማይክሮሶፍት ካለፈው ጥር እስከ መጋቢት ወር መገባደጃ የአውሮፓውያኑ የመጀመሪያ ሩብ ዓመት ትርፉ በ20 በመቶ መጨመሩን ባለፈው ሳምንት ይፋ አድርጓል። ይህ የኤአይ ቴክኖሎጂ ዋና ዓላማው የምጣኔ ሀብትን እድገት እንቅፋቶች ለመቅረፍ ነው። ግባችንም በጋራ በምንሰራቸው ስራዎች ይህን እንደ አዲስ ግብዓት በመውሰድ የኢኮኖሚ እድገትን ማቀላጠፍ መቻል ነው ሲሉ ናዴላ የደቡብ ምስራቅ እስያ አገራት ጉብኝታቸው የመጀመሪያ መዳረሻ ካደረጓት ጃካርታ ላይ በሰጡት አስተያየት አመልክተዋል። ማይክሮሶፍት ደቡብ ምስራቅ እስያን እያደገ የመጣው ቴክኖሎጂ ገበያና ለተጨማሪ የኤአይ ቴክኖሎጂዎች ግንባታ አመቺ ስፍራ አድርጎም ይመለከታታል። በግዛቲቱ የሚታየው የኤአይ ቴክኖሎጂ የተዛመደ እንቅስቃሴም በክልሉ ምጣኔ ሀብት ገጽታ ላይ ከፍተኛ ተጽዕኖ እንደሚያሳድር ይጠበቃል። በመጨረሻም ትራምፕን የችሎት በመናቅ ተወነጀሉ። የተከሰሱበት የወንጀል ጉዳይ በመታየት ላይ የሚገኝበት የኒውዮርኩ ችሎት ዳኛው የቀድሞ ፕሬዚዳንት ዶናልድ ትራምፕ በምስክሮች ላይ የሚሰነዝሩትን ነቀፌታ እንዲያቆሙ የሚያዘውን የዳኛ ትዕዛዝ በመጣሳቸው ዛሬ ማክሰኞ የ9,000 ዶላር መቀጮ በይኖባቸዋል። የኒውዮርኩ ጠቅላይ ፍርድ ቤት ዳኛ ሁዋን ሜርካን በችሎቱ ሂደት ቁልፍ ምስክር ሆነው ሊቀርቡ የሚችሉ ሁለት ግለሰቦች ላይ የፍርድ ቤቱን ትዕዛዝ ተላልፈው ፈጽመዋል በሚል የቀረበባቸውን ክስ ለተነጣጠረብኝ የፖለቲካ ጥቃት ምላሽ ለመስጠት ስል ያደረግኩት ነው ሲሉ ተከሳሹ 45ኛው ዩናይት ስቴትስ ፕሬዚዳንት ያቀረቡትን ይግባኝ ውድቅ አድርገዋል። የትራምፕ ነቀፌታና ትችት ኢላማ የሆኑት ግለሰቦች የቀድሞ ጠበቃቸው የነበሩት ማይክል ኮሆን እና ወሲባዊ ይዘት ያላቸው ፊልሞች ተዋናይዋ ስቶርሚ ዳንኤልስ ናቸው። አሜሪካን የቀድሞ ፕሬዚዳንት ትሩዝ ሶሻል በተባለ የማህበራዊ ሚዲያቸው ላይ ደጋፊዎቻቸው የሰነዘሯቸውን አስተያየቶች መልሰው ማሰራጨታቸው የችሎቱን ትዕዛዝ መጣስ አይደለም ሲሉ ትራምፕ ያቀረቡትን ይግባኝ ጥያቄ የማይገባ ብለውታል። ዳኛው በተጨማሪም ትራምፕ በማህበራዊ ሚዲያቸው ላይ ያወጡትን ጸያፍ ጽሑፍ እንዲያነሱ አዘዋል። ክቡራትና ክቡራን አድማጭ ተመልካቾቻችን፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ ያበቃ። መልካም ምሽት።
አድማጮቻችንና ተመልካቾቻችን የተከታተላችሁ ያላችሁት የማክሰኞ ሚያዝያ 22 2016 ዓ.ም የአሜሪካ ድምፅ የምሽቱ ዝግጅታችን ነው። ቀደም ሲል የዓለም ዜናዎቹ ወደ እናንተ ደረሱ። አሉላን ለዜናዎቹ አመሰግናለሁ። በምሽቱ ዝግጅቶቻችን ሌሎች የአሜሪካ ድምፅ ባልደረቦችም አብረውን ያመሻሉ። በምስልና ድምፅ ቅንብር ሲያሸናፊና ግርማ ደገፋ፣ በዌብና ማኅበራዊ ድረገጽ አሰናጃችን ደግሞ አባየው ገበያውን በምሽቱ ከእኛ ጋር ቆይታ የሚያደርጉ ነው የሚሆነው። በሌሎች አማራጮች በቀጥታ ስርጭት እንደተከታተሉን በድጋሚ ላስታውሳችሁ። በዌብሳይታችን አምሃሪክ ዶት ቪኦኤኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አማሪክ ላይ በቀጥታ ታገኙናላችሁ። እንደተከታተሉን በድጋሚ ጋብዛለሁኝ። አሁን ወደ ዕለቱ አብይ ርዕስ እንላለን። በአማራ ክልል ግጭት በቀጠለባቸው አካባቢዎች ለዘጠኝ ወራት ያህል ትምህርት በመቋረጡ በተማሪዎች ላይ ያለዕድሜ ጋብቻን ጨምሮ ሌሎች ለማህበራዊ ቀውሶች ሊዳርጉ የሚችሉ ጎጂ ልማዶችን እያስከተለ እንደሆነ የአሜሪካ ድምፅ ያነጋገራቸው ወላጆችና መምህራን እንዲሁም የአካባቢ ባለስልጣናት ተናግረዋል። የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት በምህጻሩ ዩኤን ኦቻ ባለፈው ሳምንት አርብ ባወጣው መግለጫ በአማራ ክልል በቀጠለው ግጭትና በፊተኛው የሰሜን ኢትዮጵያ ጦርነት ምክንያት እንደ አውሮፓውያን አቆጣጠር እስከ ሚያዝያ ወር መጀመሪያ በነበረው ጊዜ 4178 ትምህርት ቤቶች ተዘግተው መቆየታቸውን ገልጿል። አስቴር ምስጋናው ተጨማሪ አላት።
በሰሜን ጎጃም ዞን አዴት ከተማ ነዋሪ መሆናቸውን የገለጹልንና የደህንነት ስጋት ስላለባቸው ስማቸውን በሚስጥር እንድንይዝ የጠየቁን ግለሰብ ላለፉት 9 ወራት በአካባቢው ትምህርት በመቋረጡ ተማሪዎች ተገቢ ያልሆነ ቦታ እንዲውሉ አስገድዷቸዋል ብለዋል። ተማሪዎች በትምህርት ገበታቸው ላይ አለመገኘታቸው ወላጆች በልጆቻቸው የወደፊት እጣ ፈንታ ላይ ተስፋ እንዳይኖራቸው ማድረጉን የገለጹት እኚሁ ግለሰብ ያለ እድሜ ጋብቻን ጨምሮ ሌሎች ማህበራዊ ቀውሶች እየተፈጠሩ እንደሆነ አመልክተዋል።
ትምህርት ባለመከፈቱ ያው ተማሪዎች፣ ሴቶች ያለ እድሜያቸው ወደ ጋብቻ ገብተዋል። አሁንም ያለ እድሜዋ ነው የምድራት። አሁን ልድር ነው ማክሰኞ።
ስንት አመቷ ነው?
14 አመቷ ነው። አካባቢውም ያለው ህብረተሰብ አስቸገረ። እንደ ጓደኞቿ በቃ ትዳሯን እዛ ብትለፋ ይሻላል፣ በቃ ታሁን በኋላ ነገውን አርቆ ማሰብ አልተቻለም። ሁሉም ተስፋ ቆራጭ ሆኗል። በቃ በአሁኑ ሰዓት ያልተዳረ የለ። አሁን ገጠሩ አካባቢ ያሉት እንኳ እኛ ልጆች በሙሉ ተድሯል ማለት ትችላል። የተዳሩ የስምንተኛ ክፍል ተማሪዎች፣ የሰባተኛ ክፍል ተማሪዎች ናቸው ሴቶች በአብዛኛው። ወንዶችም እንዲህ የሚያገቧቸውም ይሄ 10ኛ ክፍል፣ 11ኛ ክፍል፣ 12ኛ ክፍል የሆኑ ናቸው። በጣም ማህበራዊ ቀውስ ተፈጥሯል።
በምስራቅ ጎጃም ዞን ማቻከል ወረዳ የአማኔል ከተማ ነዋሪ የሆኑትና ስሜ ቢጠቀስ ጉዳት ሊደርስብኝ ይችላል ያሉን አንድ መምህርም በግጭቱ ምክንያት የመምህራን ደሞዝ ባይቋረጥም ትምህርት ግን በመቆሙ ተማሪዎች ማህበራዊና ስነ ልቦናዊ ቀውሶች እየገጠሟቸው ነው ብለዋል።
መንግስት ግቡ እያለ 2-3 ጊዜ ለማድረግ ሞከረ፣ መምህራንንም ለመናገር ተሞከረ። ነገር ግን ባለው ኮንዲሽን ሁኔታ በጸጥታው ጉዳይ የመማር ማስተማር ድረስ እስካሁን ድረስ ይኸው 9 ወር ሙሉ ተማሪዎቹም የቤታቸው ስራ አጥ ሆነው በእያንዳንዱ አእምሯቸው ሳይኮሎጂካሊ ተጎድተው በቤተሰብ ጫና ላይ ተፈጥረው ለዚህ ሳይወዱ በግድ ወደ ሌላ ስራ እንዲሰማሩ የተደረገ ነው እና የመማር ማስተማር ስራ እስካሁን ድረስ ምንም አይነት እንቅስቃሴ እንደሌለ ነው።
የተባበሩት መንግስታት የሰብአዊ ድጋፍ ማስተባበሪያ ጽህፈት ቤት በምህጻሩ ዩኤን ኦቻ ባለፈው ሳምንት አርብ ባወጣው ሪፖርት በአማራ ክልል በቀጠለው ግጭትና በፊተኛው የሰሜን ኢትዮጵያ ጦርነት ምክንያት እንደ አውሮፓውያን አቆጣጠር እስከ ሚያዝያ ወር መጀመሪያ በነበረው ጊዜ 4178 ትምህርት ቤቶች ተዘግተው መቆየታቸውን ገልጿል። በልዩ ልዩ ዞኖች የሚገኙ ወደ 300 የሚደርሱ ትምህርት ቤቶች ጉዳት ደርሶባቸዋል። ሌሎች 350 ትምህርት ቤቶች ደግሞ አገልግሎት አይሰጡም ብሏል ኦቻ በሪፖርቱ። እንደ ሪፖርቱ በምስራቅና በምዕራብ ጎጃም እንዲሁም በደቡብ ጎንደር ዞኖች ከሚገኙ ትምህርት ቤቶች 89% የሚሆኑት ተዘግተው ይገኛሉ። በአማራ ክልል በትምህርት ገበታ ላይ መገኘት ከሚገባቸው ተማሪዎች 35% የሚሆኑት ከትምህርት ገበታ ውጭ መሆናቸውንም የኦቻ ሪፖርት ጠቁሟል። በደቡብ ጎንደር ዞን ፋርጣ ወረዳ ሳርና ቀበሌ አስተዳዳሪ አቶ ዳኘው ካሴ በቀበሌውና በዙሪያው ያሉ አካባቢዎች ባለፈው አመት በተቀሰቀሰው ግጭት ምክንያት የተቋረጠው ትምህርት እስካሁን ባለመጀመሩ ተማሪዎች ለጎጂ ልማዳዊ ድርጊቶች እንደተጋለጡ ተናግረዋል።
በግጭቱ ምክንያት ገጠር ያሉት ቆመዋል። ያለኛ ጋብቻ ግን በትምህርት ተስፋ እየቆረጠ እየደረ ነው።
በአማራ ክልል ካለፈው አመት ነሐሴ ወር ጀምሮ የተፈጠረው የጸጥታ ችግር በትምህርት ስርዓቱ ላይ አሉታዊ ተጽዕኖ መፍጠሩን ለአማራ ሚዲያ ኮርፖሬሽን የተናገሩት የክልሉ ትምህርት ቢሮ የጽህፈት ቤት ኃላፊ ደግሰው መለሰ በትምህርት ዘመኑ መጀመሪያ ላይ 6.2 ሚሊዮን ተማሪዎችን ለመመዝገብ ቢታቀድም መመዝገብ የተቻለው 3.6 ሚሊዮኑ ብቻ እንደሆነ ገልጸዋል። ከ3000 በላይ ትምህርት ቤቶች ተዘግተው መቆየታቸውን የገለጹት የትምህርት ጽህፈት ቤት ኃላፊው አሁን አንጻራዊ ሰላም ባለባቸው አካባቢዎች 364 ትምህርት ቤቶች ተከፍተው የመማር ማስተማር ሂደቱ መቀጠሉን አመልክተዋል። ለአሜሪካ ድምጽ አስቴር ምስጋናው።
የምትከታተሉት ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምፅ ዝግጅታችን ነው። ቀደም ሲል የምሽቱን አብይ ርዕስ ተከታትላችኋል። አሁን ደግሞ የትንታኔ መጽሔት ይቀጥላል። የትንታኔ መጽሔት የመጀመሪያ ቅንብራችን የመምህራን ደሞዝ በመከፈሉ በወላይታ ዞን የተቋረጠው ትምህርት ተጀምሯል የሚለውን ነው። በደቡብ ኢትዮጵያ ክልል ወላይታ ዞን ላለፉት ሁለት ወራት ገደማ ታጉሎ የቆየው የመምህራን ደሞዝ በመከፈሉ የተቋረጠው የመማር ማስተማር ሂደት መቀጠሉን የክልሉ መምህራን ማህበር አስታወቀም። የደቡብ ኢትዮጵያ ክልል መምህራን ማህበር ፕሬዚዳንት አቶ አማኑኤል ጳውሎስ ችግሩ ተፈጥሮባቸው የነበሩት የአንድ ከተማ አስተዳደርና የ20 ወረዳዎች ትምህርት ቤቶች ሙሉ በሙሉ ወደ ስራ መመለሳቸውን ለአሜሪካ ድምፅ ገልጸዋል። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ተጨማሪ አለው።
ለደህንነታቸው ስለሚሰጉ ስማቸው እንዳይጠቀስ ጠየቁን በደቡብ ኢትዮጵያ ክልል በወላይታ ዞን ውስጥ የሚያስተምሩ የአካባቢ ሳይንስ መምህር ለሁለት ወር ያህል የታጎለባቸው ደሞዝ ባለፈው ሳምንት አርብ ሚያዝያ 19 ቀን 2016 ዓ.ም በመከፈሉም ከሚያዝያ 5 ቀን 2016 ዓ.ም አንስቶ ተቋርጦ የቆየው ትምህርት መቀጠሉን በስልክ ለአሜሪካ ድምፅ ተናግሯል።
ትላንትሳኛው ያው የተወሰነ ለውጥ አለ። በእርግጥ ሙሉ መምህራን አልመጡኝ። ተማሪዎችም ያው በባለፈው ሳምንታት ተዘናተው ስለነበር ሙሉ አልመጡም። የኔ ሚሰራበት ያው ጀምሯል፣ ግን ሙሉ መምህራን ሙሉ ገማች አልመጡም። ያው የመረጃ ፊሴትን በአግባቡ አልደረሳቸውም ብዬ ነው ማስብ።
መምህራን ወደ ስራቸው የተመለሱት የሁለት ወር ደሞዛቸው በከፍልና ሙሉ በሙሉ በመከፈሉ መሆኑን ስማቸውን እንዳንጠቅስ ጠየቁን ሌላ መምህር ገልጿል።
ያኔ ደሞዝ እንደገባ በሌሊቱ ወተን ወደ ተግባር ላይ ነን ያለ ነው። ግን አሁንም መንጠባጠቦች እንዳሉ ነው። ተማሪ 100% ባይገባም ወላይታ ውስጥ ቅርብ ክልላችን ውስጥ ካሉ መምህራኖች መጥቶ ስራ ጀምሯሉ። አሁን ለጊዜ
ደሞዛቸው ለሁለት ወራት ያህል መቋረጡ መምህራኑም ለከፋ ኢኮኖሚያዊ ስነ ልቦናውና ማህበራዊ ቀውሶች እንዳጋለጣቸው መናገራቸውን ባለፈው ሳምንት ሐሙስ በዘገባችን ማስደመጣችን ይታወሳል። አሁንም ችግሩ በዘላቅነት ለመፈታቱ ጥርጣሬ እንዳላቸው ያልሸሸጉት መምህራኑም የባከነውን የትምህርት ሰዓት ለማካካስ ተግተው እንደሚሰሩ ለአሜሪካ ድምፅ ተናግሯል።
እኛም ብንሆን ባይዘ የምንፈልገው ምንድን ነው እንደ ዜጋ የተፈጠርክበትን ማህበረሰብ ማገልገል ግድ ይላል። የተማርከው በሙያ ማገልገል ግድ ይላል። ለዚህ ደግሞ ሞራላችን እንዳይሰበር፣ በዚህ አይነት ነገር እንዳይከሰት ዘለቄታ ባለው መልክ ነገሩ የሚፈታበት አግባብ ቢኖርና ቢመጣ ደስ ይለናል እና ሌላ ድጋሜ ደግሞ እንዳይ ነገር ባይከሰት እኛም ከተማሪዎቻችን ጋር መልካም ግንኙነት ኑሮን ኃላፊነታችን በአግባቡ ብንወጣ ሞራላችን ባይሰበር ቤተሰቦቻችን ያደረጉ የሚል ጥያቄ ነው። ያው
የደቡብ ኢትዮጵያ ክልል መምህራን ማህበር ፕሬዚዳንት አቶ አማኑኤል ጳውሎስ የመምህራኑ ውዝፍ ደሞዝ መከፈሉን ለአሜሪካ ድምፅ በስልክ አረጋግጧል። የመማር ማስተማር ሂደቱ በተቋረጠባቸው ሁሉም ትምህርት ቤቶች ትምህርት መቀጠሉን የተናገሩት አቶ አማኑኤል ችግሩ የተፈታው ግን በጊዜያዊነት መሆኑን ጠቁሟል። መሰል ችግር በተደጋጋሚ እየተፈጠረ ከቀጠለም በተማሪዎቹ ውጤት ላይ አሉታዊ ጫና እንደሚያሳድር ያመለከቱት ፕሬዚዳንቱ ዘላቂ መፍትሄ እንዲፈለግለት አበክረው ጠይቋል።
ደሞዝ ራሱ የሚከፈለው የ2017 በጀት በብድር እየመጣ ነው እየተከፈለ ያለው እና ክልል መንግስትን ትምህርት ቢሮም ጭምር በዚህ ጉዳይ ላይ ዘላቂ መፍትሄ እንዲኖር ግፊት ካልተደረገ በስተቀር ክልሉ ነው ገንዘብ የሚልከው። ሲልክ ደግሞ ተገቢ የሆነ ግብር እየተሰበሰበ እንዳልሆነ ነው እነሱ የሚገልጹት። እንደገናም ደግሞ ከዛሬ 9-10 ዓመት በፊት የማዳበሪያ ዕዳ ክልሉ ያለበትን ዕዳ እየተቆረጠባቸው እንዳለና በቂ የሆነ ካሽ እጥረት እንዳላቸው ነው የሚገልጹት እና በርካታ ወረዳዎች ወላይታ ላይ ብቻ አይደለም በሌሎች ወረዳዎችም ደሞዝ በአግባቡ እንዳይከፈል ዋና የሚያደርገው የካሽ እጥረት አለ እያሉ ነው የሚሉትና በተለይ ከፌዴራል መንግስት ይሁን ከክልሉ ችግር ይሁን እዚህ ላይ ዘላቂ መፍትሄ ሊኖር ይገባል። ምክንያቱም አሁን ዘንድሮ 8 ያክል ተፈታኝ ተማሪዎች አሉ፣ 6 ያክል ተማሪዎች ተፈታኝ ተማሪዎች አሉ ክልላዊ፣ እንደገናም ደግሞ ሀገር አቀፍ 13 ያክል ብሔራዊ ፈተና ተፈታኞች በአግባቡ የትምህርት ስራውን ካልተከታተሉና መምህራንም ደግሞ በአግባቡ የመማር ማስተማሩ ስራ ካልሰሩ በተማሪ ውጤት ላይ በጣም አሉታዊ ተጽዕኖ ነው የሚፈጥረው እና ከሌላ ሀገር ተረካቢ የሆነ ዜጋ ችግር ላይ ስለሚወድቅ እዚህ ላይ ሁሉም ባለድርሻ አካላት መንግስት እናንተ ዘላቂ የሆነ መፍትሄ እንዲገኝ ጥረት ማድረግ አለብን የሚል ሰምናለን።
በዞኑ በሚገኙ 6 የከተማ አስተዳደሮችና 17 ወረዳዎች ውስጥ 16,753 መምህራን የሚገኙ ሲሆን የደሞዝ ክፍያ ችግር ያጋጠመው በአንድ የከተማ አስተዳደርና በ20 ወረዳዎች ውስጥ እንደነበረም የመምህራን ማህበሩን ፕሬዝዳንት ዋቢ አድርገን መዘገባችን ይታወሳል። በተመሳሳይ በዚሁ በወላይታ ዞን ደሞዝ ያልተከፈላቸው ሌሎችም የመንግስት ሰራተኞች ከውዝፍ ደሞዛቸው ውስጥ 70% የሚሆነው መከፈሉን ለአሜሪካ ድምፅ ተናግሯል። የወላይታ ሶዶ ዞንን ጨምሮ በደቡብ ኢትዮጵያ ክልል የሚስተዋለው የደሞዝ ክፍያ ችግርና የበጀት እጥረት ከአዲስ ክልል ምስረታ ጋራም የተያያዘ መሆኑም ተገልጿል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ተከታዩ የትንታኔ መጽሔታችን ደግሞ ወደ ማላዊ ይወስደናል። በማላዊ በመንግሥት መስሪያ ቤቶች የግዥ አፈጻጸም ስርዓት ውስጥ የሚታዩ ጉድለቶች ትኩረት እንዲሰጣቸው የምጣኔ ሀብትና የተጠያቂነት ተቋማት የአገሪቱን መንግሥት አሳስበዋል። የማላዊ መሠረተ ልማት ፕሮጀክቶች የ2021 ዓመታዊ ሪፖርት በማላዊ የመንግሥት መስሪያ ቤቶች ውስጥ ተንሰራፍቷል ያለውን ሙስና ዘርዝሯል። በተለይ በግንባታ ኢንዱስትሪው ዘርፍ ያለው ምዝበራ የከፋ እንደሆነ ጠቁሟል። ቺሙዌሙዌ ፓዳታ ከሊዮንጌ ያደረሰን ዘገባን አውላ ከበደ እንደሚከተሉ ያቀርበዋል።
ይህ ከበስተኋላ የምታዩት ምልክት በሚቀጥሉት 102 ኪሎ ሜትሮች ላይ በተዘረጋው መንገድ የተቆፋፈሩ ጉድጓዶች መኖራቸውን ለአሽከርካሪዎች ለማስጠንቀቅ የተዘጋጀ ሲሆን ይህም የሀገሪቱን ሰሜናዊ፣ መካከለኛና ደቡባዊ ክፍሎች የሚያገናኘው M1 የተባለው ረዥሙ አውራ ጎዳና ነው። ይህም የሀገሪቱ አውራ ጎዳናዎች መሠረተ ልማት አሁን ያለበትን ደረጃ የሚያሳይ ነው። ማላዊ የማህበራዊ ኢኮኖሚ እድገቷን ለማቀላጠፍ የምትሻ ከሆነ የመንገዶች ጥገና ስራዎችን እንድታፋጥን ሲሉ የማህበራዊና የምጣኔ ሀብት ባለሙያዎች መንግስቱን የሚያበረታቱ ሀሳቦች ሲያቀርቡ መቆየታቸውን ዘጋቢያችን ቺሙዌሜ ጠቁመዋል። መንገዶች ላይ የሚፈጠሩ ጉድጓዶችና ሌሎች ብልሽቶች የከተማ ህይወት የዕለት ተዕለት አጋጣሚዎች አብይ አካል ናቸው። ለአሽከርካሪዎችና ለተሳፋሪዎቻቸው ስጋት ከመደቀን ባለፈም ለሀገሪቱ ማህበራዊና ኢኮኖሚያዊ እድገት ማነቆ ከሆኑ ፈተናዎች ውስጥ ናቸው።
አሁን ያለው የመንገዱ ሁኔታ የተሽከርካሪዎችን ወጪና የትራንስፖርት ጉዞ የሚወስደውን ጊዜ የሚጨምርና አልፎ ተርፎም ተሽከርካሪዎች በሚጭኑት ጭነት ላይ ጉዳት በማስከተል ላይ ነው። በመሆኑም እየተበላሸ በመጣው የመንገዶቹ አያያዝ የተነሳ አሽከርካሪዎች በሊሎንጌ እና ካሱንጉ መካከል የሚያደርጉት ቀድሞ ከ2 ሰዓት ያነሰ ጊዜ ይወስድ የነበረው ጉዞ አሁን 3 ሰዓት ያህል ይወስድባቸዋል።
የምጣኔ ሀብት ባለሙያ በርታ ፊሪ የሀገሪቱ የመንገዶች መሠረተ ልማት በምጣኔ ሀብት እድገት ላይ ተጽዕኖ ማሳደሩን አጥብቀው ያስረዳሉ።
If we do have a good road infrastructure, what it entails is that the social and economic development can flourish so easily.
ጥሩ የመንገድ ትራንስፖርት መሰረተ ልማት ባለበት የማህበራዊና ኢኮኖሚ ልማት በቀላሉ ማበልጸግ ይቻላል። ምክንያቱም የመንገዶቹ መኖር የንግድ ልውውጥን በማነቃቃት አዳዲስ የገበያ እድሎችን ለመፍጠርና አዳዲስ ባለሀብቶችን የመሳብ አቅምንም ያጎለብታል።
የተጠያቂነትና የአሰራር ግልጽነት ክትትል አካላትም በመንግስት የግዢ ስርዓት ውስጥ የሚታዩ ጉድለቶችን በመጥቀስ ጉቦ መስጠት የሚችሉ ነገር ግን ብቃት የሌላቸው የኮንስትራክሽን ተቋማት ትላልቅ ኮንትራቶችን፣ ትላልቅ የስራ ተቋራጮችን ይዋዋላሉ ሲሉ ይወነጅላሉ።
We have seen contracts being awarded to individuals who do not have even a single machinery, a single company. We have also seen
ስራው የሚሰራበት ማሽን ወይንም ስራውን ማሰራት የሚያስችል ብቁ የሆነ ድርጅት ለሌላቸው ግለሰቦች የተቋራጭ ስራዎችን ሰጥተናል። በመንግስት ባለስልጣናት እና የተቋራጭ ስራው በሚሰጣቸው ግለሰቦች መካከል በሚፈጠሩ ያልተገቡ ግንኙነቶች የተነሳ ብቃታቸው የተጓደለ የመሰረተ ልማት ግንባታዎች እንዲካሄዱ ምክንያት ሆነዋል።
የሀገሪቱን መንገዶች ይዞታ አስመልክቶ እየጨመረ ለመጣውም ስጋት የትራንስፖርትና የህዝብ ስራ ሚኒስትሩ ጄኮብ ሃራ ፈጣን የመልሶ ግንባታ ተግባር ላይ ይውላል ሲሉ ለማላውያን ቃል ገብተዋል። ይህንኑ መሰረት በማድረግም የኮንስትራክሽን ኢንዱስትሪው ስራ ተቆጣጣሪ የማላዊ ብሔራዊ የኮንስትራክሽን ኢንዱስትሪ ምክር ቤት በነባር ፕሮጀክቶች ላይ የሚያደርገውን ክትትል ማሳደጉን አመልክቷል።
There are circumstances that lead to poor quality of infrastructure, one of which would be corruption.
ለመሰረተ ልማት ግንባታ ብቃት መጓደል ምክንያት የሆኑ ሁኔታዎች አሉ። ከነዚህም አንዱ ሙስና ሲሆን አንዳንድ ፕሮጀክቶች ገና ከጥንስሱ ለውድቀት ተዳርገዋል። ፕሮጀክቶቹ የተወጠኑበት መንገድ በራሱ ሰንካላ ሆኖ የሚገኝባቸውና አንዳንዴም በግዢ ሂደት ወቅት የሚደናቀፉባቸው አጋጣሚዎችም አሉ።
የተቆጣጣሪው ድርጅት በተጨማሪም ከብሔራዊ የኮንስትራክሽን ኢንዱስትሪ ደንቦች የተላለፉ የስራ ውሎችን የግንባታ ስራ እንዲያቋርጡ ትዕዛዝ መስጠት ጀምሯል። ይህ በእንዲህ እንዳለም ተገልጋዮች አሁን ያለውን የመንገድ ይዞታ ለማስተካከልና አገሪቱ የያዘችውን ግዙፍ እቅድ ተግባራዊ ለማድረግ አስቸኳይ እርምጃዎች መወሰድ አለባቸው ይላሉ። ማላዊ በ2063 ባለዘርፈ ብዙ የትራንስፖርት ስርዓት ለመፍጠር እቅድ ይዛለች። ከእቅዶቹም ዋናው ከተማና ገጠርን የሚያገናኙ መንገዶችን በጥሩ ሁኔታ የተጠበቁና የላቁ እንዲሆኑ ማድረግ ነው።
በሚቀጥሉት ጥቂት ዓመታት ውስጥ ለመጠናቀቅ ወራትና ዓመታት የሚወስዱ በተለይም እንደ መንገድ ባሉ ትላልቅ ፕሮጀክቶች መሻሻልን እናያለን ብለን እናምናለን። ምክንያቱም ከመንግስት ከግሉ ዘርፍና ከልማት አጋሮቻችን ከፍተኛ ቁርጠኝነት በማየታችን ነው።
የዓለም ባንክ የትራንስፖርት መሰረተ ልማት ግንባታዎች ዘርፍ እንደ አውሮፓውያን የዘመን አቆጣጠር በ2023 ያደረገው ግምገማ ሪፖርት እንደሚያሳየው ማላዊ የኢኮኖሚ ልማቷን ለማንቀሳቀስ በ2025 ለመንገድ ፕሮጀክቶች የሚውል 8.6 ሚሊዮን ዶላር ያስፈልጋታል።
በመላ ዩናይትድ ስቴትስ የፍልስጤም ደጋፊዎች የተቃውሞ ሰልፍ ቀጥሏል ይላል ቀጣዩ ዘገባችን። ደግሞ በዩናይትድ ስቴትስ የዩኒቨርሲቲ አስተዳደሮች ማስጠንቀቂያዎችን ቢሰጡም የጋዛን ጦርነት በመቃወም በኮሌጆች ውስጥ የሚካሄዱ ሰልፎች እንደቀጠሉ ናቸው። የአሜሪካ ድምፅ ዘጋቢ ናታሻ ሞዝጎቫያ በሲያትል ዋሽንግተን ዩኒቨርሲቲ ድንኳን ተክለው ተቃውሟቸውን እያሰሙ የሚገኙ ተማሪዎችን ቃኝታ ያደረሰችንን ዘገባ ስመኝሽ የቆየ እንደሚከተለው ታቀርበዋለች።
በዩናይትድ ስቴትስ ውስጥ በደርዘን በሚቆጠሩ የዩኒቨርሲቲ ካምፓሶች ውስጥ ድንኳኖችን በመትከል እየተካሄደ ያለው ተቃውሞ በጀመረበት ኮሎምቢያ ዩኒቨርሲቲ ፍልስጤምን ደግፈው ተቃውሞ የሚያሰሙ ሰላማዊ ሰልፈኞች ድንኳኖቹን እንዲያፈርሱ አለበለዚያ እንደሚታገዱ ከዩኒቨርሲቲው የተላለፈላቸውን ትዕዛዝ ጥሰው ተቃውሟቸውን ቀጥለዋል። ሱኤዳ ፖላት በዩኒቨርሲቲው የተማሪዎች አደራጅ ናት።
ተማሪዎችና ደጋፊዎች ለመበተን በሚደረገው ሙከራ አይደናገጡም። ምንም የጣሱት ህግ የለም። ይሄ እንቅስቃሴ ነው። እስከሚፈለገው ጊዜ ድረስ እዚህ ቦታ ላይ ይቀጥላሉ። ትልቅ ማህበረሰብ ነው ያለን። በጣም ጠንካራ ናቸው። በጉልበት እስኪያስነሱን ድረስም እንቆያለን።
በዩናይትድ ስቴትስ የምዕራብ ግዛት ሲያትል ከተማ በሚገኘው ዋሽንግተን ዩኒቨርሲቲም በጋዛ የሚካሄደው ጦርነት እንዲያበቃና ዩኒቨርሲቲው ከእስራኤል ጋር ያለውን ትስስር እንዲያቋርጥ የሚጠይቅ አዲስ ሰላማዊ ሰልፍ ድንኳኖችን በመትከል ተጀምሯል። በዩኒቨርሲቲው ግቢ ውስጥ የተተከሉት ድንኳኖች አዳዲሶች ሲሆኑ ለተቃዋሚዎቹ ነጻ ሳንዱች ተከፋፍሏል። ሰልፈኞቹ በየ20 ደቂቃው ኢንቲፋዳ የተሰኘውን ፍልስጤማውያን በእስራኤል ላይ የሚያካሂዱትን አመጽ የሚደግፉ መፈክሮች የሚያሰሙ ሲሆን አንዳንዴም በቀይ ባህር መርከቦች ላይ ያነጣጠሩ ጥቃቶችን የሚያደርሱትን የየመን ሁቲ አማጽያንም ይደግፋሉ። ዩኒቨርሲቲው ቀደም ብሎ ሰላማዊ ሰልፈኞቹ ድንኳኖቻቸውን በተከሉበት ዘኳድ በተሰኘው የዩኒቨርሲቲው ግቢ አካባቢ ድንኳን መትከል አይፈቀድም የሚሉ ምልክቶችን አስቀምጦ ነበር። ማቲው ቻባውድ በዋሽንግተን ዩኒቨርሲቲ የሂሳብ ተማሪ ሲሆን ፕሮግሬሲቭ ከተሰኘው የተማሪዎች ማህበር ጋር በመሆን የተቃውሞ ሰልፎቹን ያስተባብራል።
አንድ የሆነ እንጨት መቆሙ ከፍልስጤማውያን ጋር በአጋርነት ከመቆም አያግደንም። ለማንኛውም ነገር ተዘጋጅተናል። ነገር ግን በመጨረሻ እስር የሚከተል ከሆነ እኛ በመረጥነው ምክንያት አይደለም። ያ ዩኒቨርሲቲው አስተዳደር፣ የዋሽንግተን ዩኒቨርሲቲ ፖሊስ አካልና የሲያትል ፖሊስ ምርጫ ነው የሚሆነው። ያንን አደጋ ለመጋፈጥ ዝግጁ ነኝ።
አንዳንድ የዩኒቨርሲቲው መምህራን አስተዳደሩ ድንኳኖቹ እንዲተከሉ መፍቀድ አልነበረበትም ሲሉ ይከራከራሉ። ስቱዋርት ሪጅስ በዩኒቨርሲቲው የኮምፒውተር ሳይንስ መምህር ሲሆኑ የተቃውሞ ሰልፉ ፖሊስ ጣልቃ በሚገባበት ደረጃ ላይ እንደማይደርስ ተስፋ ያደርጋሉ።
ዩኒቨርሲቲው ራሱ የራሳችንን ፖሊሲዎች እንዲጥሱ መፍቀዱ አሳስቦኛል። ይህ ኮንፌዴሬት ባንዲራዎችን የሚያውለበልቡና በአካባቢው የሚያልፉ ጥቁር ተማሪዎች ሊበሳጩ የሚችሉበት፣ የነጮች ሕይወት ዋጋ አለው የሚሉ ሰዎች የተከሉት ድንኳን ቢሆን የሚፈቀድ አይመስለኝም። ስለዚህ በተመሳሳይ ሕግ አድሏዊ አፈጻጸም እየተተገበረ ይመስለኛል። እስካሁን ያለው ሁኔታ ሰላም በመሆኑ ደስተኛ ነኝ። እንደዚሁ እንደሚቆይም ተስፋ አድርጋለሁ።
ቻባውድ እንደሚለው ሰላማዊ ሰልፈኞቹ ጥያቄያቸው እስኪመለስ ድረስ ተቃውሟቸውን ማሰማት ይቀጥላሉ።
The first is end the repression of pro-Palestinian students, staff.
በመጀመሪያ ደረጃ በፍልስጤም ደጋፊ ተማሪዎች፣ ሰራተኞችና መምህራን ላይ የሚደርሰው ጭቆና መቆም አለበት። ሁለተኛ፣ የዩኒቨርሲቲው ከእስራኤል ጋር ያለውን ትስስር ማቋረጥ አለበት። ሶስተኛው ደግሞ ከቦይንግ ጋር ያለው ግንኙነት መቋረጥ አለበት።
የአውሮፕላን አምራቹ ኩባንያ በዋሽንግተን ግዛት ከሚገኙ ፋብሪካዎች ጋር በመሆን በቅርቡ ኢራን በእስራኤል ላይ የተኮሰችውን የባለስቲክ ሚሳኤሎች በተሳካ ሁኔታ ያከሸፈውን ቀስት 3 የተሰኘ ጸረ ሚሳኤል ለማምረት ከእስራኤል ጋር ተባብረዋል። የእስራኤል ደጋፊዎች በበኩላቸው ተቃዋሚዎቹ ለምን የሐማስንና በጋዛ የተቀመጡትን ታጋቾች ጉዳይ እንደማያነሱ ይጠይቃሉ። ቻባውድ ምላሽ አለው።
ለታጋሽ ቤተሰቦች ትልቅ ሐዘን ይሰማኛል። እዚህ ዩናይትድ ስቴትስ ሆኜ ግን ማድረግ የምችለውን ማሰብ አለብኝ። እናም መንግስቴ ለእስራኤል ወታደራዊ እርዳታ በቢሊየን የሚቆጠር ዶላር እየሰጠ መሆኑን አይቻለሁ።
ለተኩስ አቁም ከሚደረገው ጥሪ ጎን ለጎን ተቃዋሚዎቹ የረጅም ጊዜ መፍትሄ ብለው የሚያቀርቧቸው ጥያቄዎች ይለያያሉ። አንዳንዶቹ ሁሉንም ዜጎች እኩል የሚያይ ዲሞክራሲያዊ መንግስት እንዲመሰረት ተስፋ ሲያደርጉ፣ በተመሳሳይ ጊዜ ደግሞ የተቃውሞዎቹ አዘጋጆች የሚጠይቁትን የፍልስጤሞችን ከእስራኤል ነጻ መውጣት ያስተጋባሉ። ናታሻ ሞዝጎቪያ ከሲያትል ላደረሰችን ዘገባ ስምኝሽ የቆየ ዋሽንግተን ዲሲ።
ቀጣዩ የትንታኔ መጽሔት ዘገባችን ደግሞ የአሜሪካ የ2024 ምርጫ ይመለከታል። ባይደንና ትራምፕ ለሚሽጋን ድጋፍ ብርቱ ፉክክር ላይ ናቸው። በዳር ወር በዩናይትድ ስቴትስ የሚካሄደው የ47ኛው ፕሬዚዳንታዊ ምርጫ የሪፐብሊካን ፓርቲ እጩ ተፎካካሪ ዶናልድ ትራምፕ በዚህ ሳምንት ወደ ሚሽጋን አቅንተው የምረጡኝ ዘመቻ ሊያካሂዱ አቅደዋል። የማዕከላዊ ምዕራብ ዩናይትድ ስቴትሷ ክፍለ ግዛት ሚሽጋን የምርጫውን ውጤት ሊወስኑ ከሚችሉ በጣት የሚቆጠሩ ክፍለ ግዛቶች መካከል አንዷ ነች። የአሜሪካ ድምፁ ስካት ስተርንስ ከተከታዩን ሪፖርት አስተላልፏል። ቆንጅታዬ እንደሚከተለው ታቀርቧለች።
እንደ አውሮፓውያን የዘመን አቆጣጠር በ2016 በተካሄደው ምርጫ የሚሽጋን መራጮች ዶናልድ ትራምፕን መረጡ። ከአራት ዓመታት በኋላ ደግሞ ሚሽጋን ጆ ባይደንን መረጠች። በመጪው ህዳር ወር ላይ በሚካሄደው ምርጫ ደግሞ የሁለቱም ተፎካካሪዎች የምረጡኝ ዘመቻዎች ሚሽጋንን እናገኛለን ብለው ያምናሉ። ዶናልድ ትራምፕ የሚሽጋን አውቶሞቢል ኢንዱስትሪ ሰራተኞችን ድጋፍ ለማግኘት ጥረት እያደረጉ ሲሆን እሳቸው እንደሚሉት የጆ ባይደን የታዳሽ ኃይል እቅድ በኤሌክትሪክ ኃይል ለሚሰሩ መኪናዎች የሚሰጠውን ድጎማ ጨምሮ በሰራተኞች ላይ አደጋ ጋርጧል። ትራምፕ ነገ ረቡዕ ማዕከላዊ ሚሽጋን ላይ ይህንኑ መልእክት ሊያስተላልፉ አቅደዋል።
ወደ ሚሽጋን እንሄዳለን። እሱ በአውቶሞቢል ኢንዱስትሪው ላይ በሚፈጽመው ድርጊት ግዛቲቱን አውድሟታል። ሚሽጋን ውስጥ አንድም ሥራ አይተርፍም። የአውቶሞቢል ኢንዱስትሪ ሥራ አይኖርም። ይህንን በኤሌክትሪክ የሚሰሩ መኪናዎች መመሪያ የሚባል መሳቂያ መመሪያቸውን ይዘው ቻይናና ሌላም የተለያየ ቦታ እየዞሩ ናቸው።
ትልቁ የሚሽጋን የአውቶሞቢል ኢንዱስትሪ ሰራተኞች ማህበር ጆ ባይደንን እንደሚደግፍ አሳውቋል። ፖል ቶረንቴ የማህበሩ ተወካይ ናቸው፣ እንዲህ ይላሉ።
ዶናልድ ትራምፕ most likely has the support of big corporations in Michigan because they are the ones that actually hold the working class.
ዶናልድ ትራምፕ ሚሽጋን ያሉ ትላልቅ ኮርፖሬሽኖችን ድጋፍ ሳያገኙ አይቀሩም፣ ምክንያቱም ሰራተኛውን መደብ ጨቁነው የያዙት እነሱ ናቸው። ስለዚህ እሳቸው ሚሽጋኖች ይደግፉኛል ሊበሉ እንጂ የሚሽጋን ሰራተኛ ህዝብ አይደግፋቸውም። የሚደግፋቸው ከሚሽጋን ህዝብ 1% ብቻ ነው።
ጆ ባይደንም ይህንን መልእክት ነው በሰራተኛ ማህበር የታቀፉ ሰራተኞች አባወራ ቤተሰብ መራጮችን ለመያዝ እየተጠቀሙበት ያሉት። የኤንቢሲ ኒውስ የህዝብ አስተያየት ግምገማ እንደሚያመለክተው እነዚህ መራጮች አሁንም የሚደግፉት ጆ ባይደንን ነው። ነገር ግን የድጋፋቸው መጠን ከአራት ዓመታት በፊት ከነበረው አነስ ያለ ነው።
ዶናልድ ትራምፕ's vision of America is one of revenge and retribution. A defeated former president who sees the world.
የዶናልድ ትራምፕ የአሜሪካ ራዕይ የበቀልና አጸፋ የመመለስ ራዕይ ነው። ተሸንፎ የወጣው የቀድሞ ፕሬዝዳንት ዓለምን የሚያያት በማራላጎ አይን ነው። ለቢሊየነሮች ያጎበድዳል። በሰራተኛ ማህበራት የታቀፉ ሰራተኞችን ይንቃል።
ሌላው ሚሽጋን ላይ ጆ ባይደንን ሊጎዳቸው የሚችለው በተለምዶ የዲሞክራቶች ደጋፊ የሆኑ ነገር ግን ጋዛ ላይ በሚካሄደው ጦርነት እሳቸው እስራኤልን መደገፋቸውን የሚቃወሙ መራጮች ሊሆን ይችላል። የዲትሮይት የእስልምና ማዕከል ኢማም ኦመር ሱሌማን እንዲህ ሲሉ ያስረዳሉ።
He is intentionally, I think, pursuing a policy that is not only inhumane and
እንደሚመስለኝ ሆን ብለው ኢሰባይ ብቻ ሳይሆን የተለየ አቋም ይዛሉ ብሎ ተስፋ አድርጎባቸው የነበረውን ሰው በጠቅላላ ያስከፋ ፖሊሲ ያራመዱ ናቸው። ምርጫ 2024 ላይ ዋጋ ያስከፍላቸዋል።
የሚሽጋን አደምስ ታውንሺፕ አካባቢ መራጮች ባይደን የፍልሰትን ጉዳይ በትክክል አልያዙትም፣ ድንበሩንም ሊቆጣጠሩ አልቻሉም ብለው እንደሚያምኑ የከተማዋ የአስተዳደር ኃላፊ ራንዲ ጆንሰን ይናገራሉ።
And I'm not saying this in a bad way, but look how many people came in.
ስንት ሰው እንደገባ ተመልከቱ። ይህንን የምለው በክፋት አይደለም። ስንት ሰው ሳይታወቅ እንደገባ ተመልከቱ። ስንትና ስንት መጥፎ ሰው እንደገባ አስቡት። የትራምፕ ግንብ ይህንን ሁሉ ሊያስቀር ይችል ነበር።
ዶናልድ ትራምፕ ሚሽጋኖች የባይደን ነገር ስልችት ብሏቸዋል እያሉ ነው።
This November the great state of Michigan is going to tell crooked Joe Biden.
ዳር ሲመጣ ታላቁ የሚሽጋን ህዝብ አታላዩ ባይደንን ተባራሃል ሂድ ከዚህ ይለዋል።
ባይደን በበኩላቸው የሰራተኛ ማህበራቱ ጥንካሬ በድጋሚ ለመመረጥ ይረዳኛል ይላሉ።
You're the best in the world. You know you had my back in 2020 and because of you I'm standing here as president of the United States.
እናንተ የዓለም ምርጦች ናችሁ። በ2020 ከጎኔ ቆማችኋል። በእናንተ ድጋፍ ይሄው ዛሬ የዩናይትድ ስቴትስ ፕሬዝዳንት ሆኜ እዚህ ቦታ ለመቆም በቅቻለሁ። ይሄ ሐቅ ነው። በእናንተ ድጋፍ ነው። አሁንም በ2024 በእናንተ ድጋፍ ዶናልድ ትራምፕን እንደገና ድል እናደርጋለን።
CBS News ባለፈው ሳምንት ያካሄደው የሚሽጋን መራጮች ያስተያየት ግምገማ በመራጭ ድጋፍ ረገድ ባይደን ትራምፕን በጠባብ ብልጫ እየመሯቸው ነው። ከዚህም ሌላ ከሚሽጋን መራጮች 2/3 በዘንድሮ ፕሬዝዳንታዊ ምርጫ ድምጽ መስጠታቸውን ከአራት ዓመታት በፊት ለተካሄደው ፕሬዝዳንታዊ ምርጫ ከሰጡት የበለጠ ክብደት የሚሰጡት ጉዳይ መሆኑን አሳውቀዋል።
እያዳመጣችሁ ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ኢትዮጵያ ቻናል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምፅ ዝግጅታችን ነው። አድማጮቻችንና ተመልካቾቻችን የመጀመሪያው ምዕራፍ ዝግጅታችን ይህን ይመስል ነበር። አሁን ወደ ሁለተኛው አጋማሽ እንሻገራለን። የሁለተኛው አጋማሽ የመጀመሪያ ቅንብራችን ሳምንታዊ የትምህርት ዝግጅታችን ነው። በተማሪዎች ሳምንታዊ የትምህርት ዝግጅታችን በተማሪዎች የምግብ በጀት እጥረት፣ የወላይታ ሶዶና የዲላ ዩኒቨርሲቲዎች ውዝግብን የሚመለከት ነው። የወላይታ ሶዶና ዲላ ዩኒቨርሲቲዎች ተማሪዎች የሚቀርብላቸው ምግብ በአይነትም በመጠንም በጥራትም ከጊዜ ወደ ጊዜ መቀነሱን ለአሜሪካ ድምፅ ተናግረዋል። በትምህርታቸው ላይም አሉታዊ ተጽዕኖ ማሳደሩን አመልክተዋል። ዩኒቨርሲቲዎቹ ባለፈው ሳምንት በተናጥል በየግቢያቸው በለጠፏቸው ማስታወቂያዎች ለተማሪዎች ምግብ የሚያቀርቡበት በጀት ማለቁንም አስታውቋል። በአንጻሩ የአሜሪካ ድምፅ ያነጋገራቸው የሁለቱም ዩኒቨርሲቲዎች አመራሮች የበጀት እጥረት አላጋጠመንም፣ ችግር ቢኖር እንኳን ከፌዴራል መንግስት እየጠየቅን እየቀረበልን ነው ሲሉ የተማሪዎቹን አብዮት አስተባብሏል። የዲላ ዩኒቨርሲቲ ፕሬዚዳንት ዶክተር ችሮታ አየለ ለተማሪዎቹ በቂ ምግብና አገልግሎት እያቀረብን ነው ብሏል። ተረጋግተው እየተማሩ ነው ሲሉም ተናግረዋል። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ተጨማሪ ዘገባ አለው።
የወላይታ ሶዶ ዩኒቨርሲቲ ባለፈው ሚያዝያ 10 ቀን 2016 ዓ.ም በተማሪዎች መመገቢያ አዳራሽ በር ላይ በለጠፈው ማስታወቂያ ለተማሪዎች ምግብ የሚያቀርብበት በጀት ሙሉ በሙሉ ማለቁን አስታውቋል። ማነቱ ከታወቀ ለደህንነቱና ለትምህርት ዋስትናው በመስጋት ስሙ በብዙሃን መገናኛ በይፋ እንዳይጠቀስ የጠየቀን የወላይታ ሶዶ ዩኒቨርሲቲ ተማሪ የምግብ በጀት ማለቁን በተመለከተ በቅጥሩ የተለጠፈው ማስታወቂያ ትክክለኛውን የተቋሙን አቋም የሚያሳይ ነው፣ ተማሪዎችም የግቢ ቆይታችንን በችግር ነው የምናሳልፈው ብሏል።
ዘንድሮ አመቱን ሙሉ ማለት ይቻላል በጀት ጥረት እየተባለ አልበላንም ማለት ይቻላል። አሁን ደግሞ ጭራሽ ማስጠረቅ አወጡና አንድ ዳቦ ምናምን ነበር ተነጠቀም የነበር ምን ልበል፣ በግማሽ ነው በቃ የቀነሰው። ሁሌ ሽሮ ነው የምንበላው፣ ሁሌ ምንም ነገር በቃ ዜሮ ፎቅ ነበር። ስጋ አራት ቀን ነበር፣ አንድ ቀን ነው ጭኮናም እየደረሰብን ነው። አሁን ይህን መረጃ ራሱ ነው የተሰጠ። አሁን ብገኝ እኔ ቀጥታ ነው የምባረሩ።
ከዚህ በፊት ምን ነበር የምትበሉት?
ምስር ነበር፣ ጎመን፣ ፍርፍር አለ፣ ሩዝ አለ ምናምን። አሁን ግን ሽሮ ብቻ ነው።
ዩኒቨርሲቲው የምግብ በጀት እጥረትና የምግብ ጥሬ ዕቃ ዋጋ ንረትን በምክንያት ጠቅሷል። በጀቱ ካለቀ ወራት መቆጠራቸውን በማስታወቂያው የለጠፈው ዩኒቨርሲቲው ተማሪዎች ትምህርታቸውን አቋርጦ እንዳይሄዱም በጀቱን ሲደጉም መቆይቱን አስረድቷል። በአሁኑ ወቅት ግን ችግሩ ከባድና ከአቅሙ በላይ በመሆኑም ለተማሪዎች በሚቀርበው የምግብ አይነት ላይ ማሻሻያ መደረጉን አመልክቷል። ተሻሽሏል የተባለው የምግብ አይነት ዝርዝር ከሚያዝያ 11 ቀን 2016 ዓ.ም ጀምሮም ተግባራዊ እንደሚደረግ በተማሪዎች አገልግሎት ድን ጽህፈት ቤት የተለጠፈው ማስታወቂያ ያመለክታል። በምግብ አይነቶች ላይ ለውጥ መኖሩን ጠቅሰው ለአሜሪካ ድምፅ አስተያየታቸውን የሰጡ የዩኒቨርሲቲ ተማሪዎች ግን ከፍተኛ የጥራት ችግር ያለበት ነው ይላሉም። ይህም በትምህርታቸው ላይ አሉታው ተጽዕኖ እንዳሳደረባቸው ስሙና ማነቱ እንዳይጠቀሰ ጠየቀው ይኸው የወላይታ ሶዶ ዩኒቨርሲቲ ተማሪ ያስረዳል።
በጤናችን ራሱ አጅ ነው። በቃ ያን በልታ አምስት ደቂቃ ራሱ መቆየታ ጥራቱ ዜሮ ነው። በቃ ምን እንዲ የማረሚያ ቤት ምግብ ራሱን እንደዚህ የሚከብድ አይመስለኝም። በሁኔታው በጠዛኝ ነገር ነው። ግን እኛ ምንም አማራጭ የለንም። ወደኋላ ቀርተናል። ሌላ አንድ አመት ደግሞ ወደኋላ ከምንቀረው ውሃ በዳቦ ቢሆን እየጥና ልክ ሴሚስተር እንጨርስ ብለን ታግሰን ዝም ብለናል እንጂ እየሆነ ያለው ነገር በጣም ይከብዳል።
የዩኒቨርሲቲው ኮሚኒኬሽን ጉዳዮች ዲሬክተር አቶ ውብሸት ኤርሚያስ የምግብ አይነቶች ዝርዝር ወይም ሜኑ መቀየሩን አምነው ስለ በጀት ሁኔታው ግን መናገር አልፈለጉም። በጀቱ ቢያልቅ እንኳን በዚህ መልክ መገለጽ አልነበረበትም ሲሉ ዩኒቨርሲቲያቸው ጉዳዩን ያስታወቀበትን መንገድ ተችተዋል።
ምንም አይነት የበጀት ጥረትኛ አለብን ቁይፍ አላደረግም። ያው መንግስት ለተማሪ በካርዳይ ወይም ደግሞ በአመት የሚያስፈልገውን የበጀት ብሬክዳውን ሰርቶ ያቀርባል አይደለም። በጥቅሉ ለሀገሪቱ ዩኒቨርሲቲ ያው በተማሪ ቅበላ መጠናቸው በሚቀበሉ ተማሪ ቁጥር ልክ ማለት ነው። በዛም ልክ ወላይታ የተመደቡለት ተማሪዎች ጥራት ያለውን ምግብ ወይም ደግሞ በሚፈልጉት አግባብ ወይም ደግሞ ተማሪን ለተማሪዎች በሚመጥን መልኩ ጥራት የጠበቀ ምግብ በማቅረብ ለመማር ማስተማር ሂደት እና አጠቃላይ የመማር ማስተማረው ሂደት እንዲቀጥል የድርሻውን ኃላፊነትን ተቀብሎ እየተሰራ አግባብ ነው ያለ እንጂ የበጀት እጥረት ወይም ደግሞ የሀብት ውስንነት አለብን ብለን እኛ ለማንም ይፋ ያደረግነው ነገር የለም። ይፋ ማድረግም አይጠበቅብንም።
በዲላ ዩኒቨርሲቲ ቅጥርም በይዘቱ ተመሳሳይ የሆነ ማስታወቂያ መለጠፉን የአሜሪካ ድምፅ ያነጋግራቸው የዩኒቨርሲቲው ተማሪዎች ተናግሯል። ሲሙ በይፋ ከተገለጸም ከተቋሙ ሊባረር እንደሚችል ጠቅሶ አስተያየቱን የሰጠን ተማሪም በሚቀርብላቸው ምግብ እንደሚያዙና በተለይ ከሁለት ወራት ወዲህ ያለ ሁኔታ የከፋ ነው ሲል አስረድቷል።
ቆይቷል፣ በነገራችን ላይ ምግቡ ቆይቷል፣ ግን ደግሞ በጣም እየተባሰ የመጣ እንደዛ ሁለት ወር መስሎ እንደዚህ። አብዛኛውን ጊዜ በቃ ምግብ የሚቀርቦች አትክልት ነገር ናቸው። እነዚህ ክክ ምናምን ምስር ባሉ ነገሮች ጠፋ። አትክልቶች ቀን ምስር ክኮች ምናምን ቀሩና ጎመኖች ይቀራሉ። በዛ ላይ ዜፎር ከሳምንት ሶስቴ ነበረ፣ አሁን አንዴ ነው የሚሰጡ።
ይሁን እንጂ የዲላ ዩኒቨርሲቲ ፕሬዚዳንት ዶክተር ችሮታ አየለም የበጀት እጥረት ስለመኖሩም የተገለጠውን አስተባብሏል። በምትኩ ማስታወቂያውን ያለ ዩኒቨርሲቲው እውቅና ለጥፏል ያሉትን የዩኒቨርሲቲውን የተማሪዎች አገልግሎት ዲሬክተሩን ከኃላፊነት ማንሳታቸውን ፕሬዝዳንቱ ዶክተር ችሮቶ አየለ አስታውቀዋል።
የበጀትን ጉዳይ አስመልክቶ እንደ ዩኒቨርሲቲ ተማሪዎቻችን ተረጋግተው ምግባቸውን የሚመገቡበት እኔ ድረስ የሚበቃ ተማሪዎች ተፈትነው እስኪሄዱ ድረስ የሚበቃ በጀት አለ። በጀት ሲገጥመንም ከንረቱ ጋር ተያይዞ ከኤፍዲሪ ገንዘብ ሚኒስቴር ተገቢውን መረጃ እያቀረብን ተጨማሪ በጀት እየተሰጠን እያስተናገድን ነው።
ማስታወቂያው በምን መነሻ እንደተለጠፈ ለማወቅ ከኃላፊነታቸው የተነሱትን የዲላ ዩኒቨርሲቲ የተማሪዎችን አገልግሎት ዲሬክተር አግኝተን ለማጣራት ያደረግነው ጥረት ልናገኛቸው ባለመቻሉም አልተሳካልንም። አስተያየቱን የሰጠን የዩኒቨርሲቲው ተማሪ ግን ሰሞኑን ቅሬታችንን ለማቅረብ ተቃውሞ ብናሰማም ታፍነን ገብተናል የሚለው አያይዘውም በምግብ አቅርቦቱ ከፍተኛ ችግር ያለ እንደሌለ ተደርጎ መነገሩ ተማሪውን ይበልጥ ያስቆጣው ነው ይላል።
ተማሪው ትንሽ አመት አንስቶ ነበር ማለት በምግብ ምክንያት ይዘው ማለት ነው። ምግብ ይሸሻል ምናምን ብሎ ትናንትና ሰርፎቶ ነበረ የተወሰነ እንደጀመሩት ምናምን እና ሽሻል እና ሽሻልን ምናምን ብለውን እዛው ላይ በትንሹ አድቫይስ አድርገው ምናምን ው ተማሪው በጣም ስሜታዊ የሆነበት ምክንያት አንድና አንድ ማለት በየስሳስቲ እያለ የምግብ አጥረት እያለ እኛ የሆነ ምግብ እየተመገብን እያለ ደግሞ ግቢ ወይም ደግሞ ፕሬዚዳንቱ የምግብ እጥረት የለብኝም ብሎ በመዋሸቱ በጣም ተማሪ ስሜታዊ ሆኖ ነበረ።
ይህ በእንዲህ እንዳለ ሌሎችም ዩኒቨርሲቲዎች እንደ ዲላና ወላይታ ሶዶ ዩኒቨርሲቲዎች ማስታወቂያ በይፋ የለጥፉ እንጂ የምግብ አቅርቦቱ በአይነቱ መለወጡን የተለያዩ ዩኒቨርሲቲዎች ተማሪዎች ይናገራሉ። አንዳንድ ዩኒቨርሲቲዎች ደግሞ ችግሩን በይፋ ባያሳውቁም ተማሪዎች ትምህርታቸውን በአስቸኳይ አጠናቀው እንዲወጡ በሚል የተማሪዎችን የግቢ ቆይታ ቢያንስ በአንድ ሳምንት ወደፊት ማቅረባቸውን ተማሪዎች ለአሜሪካ ድምፅ ጠቁመዋል። ከዚህም የተነሳ በትምህርት አሰጣጡና የተለያዩ ምዘናዎች በመደራረባቸው ጭንቀት ውስጥ መግባታቸውን ተማሪዎቹ አመልክተዋል። በሰርቶ ማሳያና በተግባር ልምድ መማር የሚገባቸው ትምህርቶች መርሃ ግብሮችም በበጀት እጥረት መቀነሳቸውን አስረድተዋል።
የአፈራንት ብር ራሱ አልተሰጠንም። ሶስት ሺ ምናምን ይሰጡ ነበር። በጀት የለም ብለው ለእኛ አልሰጡንም። በራሳችን ብር ነው ተማሪውም እየወጣ ሶስት ሺ ሁለት ሺ ብር እያወጣ በቃ ግቢው ምንም በቃ ማን እንደሚበለው ራሱ ብሩን አላት ግራም ያጋፋ ነበር።
ይህን በተመለከተ የትምህርት ሚኒስቴርን አስተያየት ለማግኘት ለሚመለከታቸው የስራ ኃላፊዎች ተደጋጋሚ የስልክ ጥሪ ብናደርግም አንዳንዶቹ ባለማንሳታቸው፣ ሌሎቹ ደግሞ በቀጠሯቸው ባለመገኘታቸው ምላሻቸውን ለማካተት አልቻልንም። የዲላ ዩኒቨርሲቲ ፕሬዝዳንት ዶክተር ችሮቶ አየለ ግን የመርሃ ግብር ለውጥ ሊደረግ እንደሚችል ጠቁሟል። በዲላ ዩኒቨርሲቲና በወላይታ ሶዶ ዩኒቨርሲቲዎች በእያንዳንዳቸው ከ30,000 በላይ ተማሪዎች ትምህርታቸውን በመከታተል ላይ እንደሚገኙ የተቋማቱ መረጃዎች ያሳያሉ። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ቀጣዩ ዝግጅታችን ደግሞ ሳምንታዊው ንግድና ምጣኔ ሀብት ነው። የዛሬው ንግድና ምጣኔ ሀብት ዝግጅታችን የመንግስትን የውጭ ቅነሳ ፖሊሲን ይመለከታል። መንግስት እየተከተለ ያለው የውጭ ቅነሳ ኢኮኖሚያዊ ፖሊሲ ማህበራዊ ዘርፉን እየጎዳው መሆኑን የምጣኔ ሀብት ባለሙያዎች ይገልጻሉ። ነዳጅን ጨምሮ አብዛኛው ማህበረሰብ በሚጠቅሙ ዘርፎች ላይ ሲደረጉ የቆዩ ድጎማዎች መነሳትንም ለአብነት ያነሳሉ። የኢትዮጵያ መንግስት በበኩሉ ባለፉት 5 ዓመታት ምንም አይነት ሜጋ ፕሮጀክቶች እንዳልጀመረ በተደጋጋሚ ሲገልጽ ይደመጣል። ይህም በውጭ ቅነሳና የገንዘብ ፍሰቱን በማስተካከል የዋጋ ንረትን ለመገደብ ያለመ እንደሆነ አመላክቷል። የንግድና ምጣኔ ሀብት ዘገባው በዙሪያ ላይ ያተኩራል። ተከታተል እንመለስ። ዓለም አቀፍ አበዳሪ ተቋማት ለሚሰጧቸው ብድሮች ከሀገራት ጋር በሚያደርጓቸው ድርድሮች ከሚያስቀምጧቸው የፖሊሲ ማሻሻዎች መካከል አንዱ የመንግስት ወጪ ቅነሳ እንደሚመለከት የምጣኔ ሀብት ባለሙያዎች ይናገራሉ። ይህም መንግስት በዓመቱ ከሚይዘው በጀት በተወሰኑ ዘርፎች ላይ ቅናሽ ማድረግ ወይም ፕሮጀክቶችን ማጠፍ እንደማለት ነው። ኢትዮጵያን ጨምሮ ባላደጉ ሀገራት ይህን ፖሊሲ መተግበር ከጥቅሙ ይልቅ ጉዳቱ ያመዝናል የሚሉት የኢኮኖሚና ኢንቨስትመንት ባለሙያው አቶ ያሬድ ኃይለመስቀል የኢትዮጵያ መንግስት ይህንን የፖሊሲ አማራጭ መተግበር ጀምሯል ይላሉ። ነዳጅን ጨምሮ ድጎማ የተነሳባቸውን ዘርፎችንም ለዚህ እንደማሳያ አድርገው ይጠቅሳሉ።
አንደኛ ያው ሰብሲዳይዝ ማድረግ፣ ድጋፍ ማድረግ፣ ለድሃ መደገፍ መቆም አለበት የሚባለው አሁን የነዳጅ ማዳበሪያ፣ የሕክምና፣ የትምህርት ቤት የምን የመሳሰሉት ነገሮች ናቸው እንግዲህ የሚጠቃለሉት በዚህ ውስጥ ማለት ነው። መንግስት በበጀት ይዞ የሚያስተዳድራቸው አሁን ዩኒቨርሲቲ ምናልባት ኢትዮጵያ ይሄ ሁሉ ተማሪ ተመርቆ ምን ያደርግላታል? ዩኒቨርሲቲዎችን ጥራት ይኖራቸው 50 ዩኒቨርሲቲ ኢትዮጵያ ምን ያደርግላታል? ተመርቆ የት ይሄዳል? ስለዚህ ቀንሱ የሚለው ነገር ይመጣል።
ጠቅላይ ሚኒስትር አብይ አህመድ ለህዝብ ተወካዮች ምክር ቤት የአገሪቱ ሁኔታ አስመልክቶ በሚሰጧቸው ማብራሪያዎች መንግስት ወጪ ቅነሳ ላይ አተኩሮ እንደሚሰራና የተጀመሩትን ከማጠናቀቅ ውጪ አዳዲስ ፕሮጀክቶች እንደማይጀምርም በተደጋጋሚ ሲገልጹ ተደምጠዋል። ይህም የመንግስትን ወጪ በመቀነስ የገንዘብ ፍሰቱን አስተካክሎ የዋጋ ንረቱን ለመገደብ ያለመ እንደሆነም ተገልጿል። በኢትዮጵያ ኢኮኖሚ ባለሙያዎች ማህበር ከፍተኛ የምጣኔ ሀብት ተመራማሪ የሆኑት ዶክተር አረጋ ሹመቴ እንደዚህ አይነት የፊስካል ፖሊሲ እርምጃዎችን መንግስታት ኢኮኖሚን ለማረጋጋት ወይም እንደ ማነቃቂያ እንደሚወስዷቸው ይናገራሉ።
መንግስት ወጪ ቅነሳ አድርግ ያለው እያለ ነው የሰማን። አንዳንድ ካፒታል በጀቶችን እንዳታጠፉ እየሰማን ነው። አዳዲስ ፕሮጀክቶችን እንደማይጀምር በጀት አመቱ መግቢያ ላይ ተመግቧል፣ ሰምተነዋል። አዳዲስ ቅጥሮች እንደማይኖሩት፣ የመንግስት ቅጥር እንደማይኖረው ይህም ወጪ ቅነሳውን አቅጣጫ ያሳያል። መቀነሱ ምን ጥቅም አለው የሚለውን ካየን መንግስት የብድር የመክፈል አቅም ከፍ እንዲል ያደርገዋል። ምንባቸው ወጪ በሚቀንስበት ጊዜ ይህ ምን ማለት ነው? ለምሳሌ ዘንድሮ 2016 በጀት ዓመት ከ25% አካባቢ የሆነው የብድርና የጦርነት በጀት ወይም መልሶ ማቋሚያ አይነት በጀት ተብሎ ነው። ይሄ ማለት ካፒታልም ወይም ከሪከረንት በጀት ትልቁን ድርሻ ወደዛ ወሰደው ማለት በጀቱን ወደ እዳውን እየከፈለ እንዲሄድ ያስችለዋል። ወጪዎች ቀንስኳል። ስለዚህ የባለፈው ዓመታት እዳ ከፈለ ማለት የመበደር እድሉን ከፍ እንዲያደርግታል። ሌላኛው በአንድ ኢኮኖሚ ላይ የዋጋ ግሽበት ከፍ ብሎ እንዲታይ ከሚያደርጉ አንዱ የመንግስት ወጪ ያለ ገባ ከሆነ ነው። ስለዚህ ይህንን የሚቀንስ ከሆነ ዋጋ ግሽበት ላይ የራሱ አስተዋጽኦ ሊያሳርፍበት ይችላል።
ይህ ፖሊሲ የዓለም አቀፍ አበዳሪ ድርጅቶች በሚያደርጓቸው ግፊቶች መንግስት ከተገበራቸው የፖሊሲ ለውጦች መካከል አንዱ ነው የሚሉት አቶ ያሬድ ኃይለማርያም ግን ጋናን ጨምሮ በበርካታ የአፍሪካ ሀገራት ተተግብሮ ውጤት ማምጣት ያልቻለ ነው ይላሉ። ይህ ወገብን አጥብቅ ወይም በአቅም ኑር የሚል ፖሊሲ ነው የሚሉት አቶ ያሬድ በተለይም ለሀገራቱ እድገት ወሳኝ የሆኑ እንደ ትምህርትና ጤና ያሉ ዘርፎችን የሚጎዳ እንደሆነ ይናገራሉ።
ወገብ ማጥበቅ እንግዲህ በብዙ ነገር ነው። ከሁሉ በጀት ላይ ማለት ነው በጀት የሚተዳደሩ ነገሮች ሲቪል ሰርቪሱ በጣም በሰፊ ነው። ታክስ የሚሰበስበው፣ የሚያስተምረው፣ መንገድ የሚጠብቀው ምናምን የሚለው በሲቪል ሰርቪሱ በፍርድ ቤቱ በምናምን ያለው ነገር መቀነስ ማለት ነው። በአድሚኒስትሬሽን አሁን አዲስ አበባ ተጀምሯል ፈተና ምናምን ምናምን የተባለ የሚቀነስ ሰው አለ። እንግዲህ በመላው ኢትዮጵያ ያ ነገር ሲሆን ብዙ ሰው ስራ ያጣል ይለቃል ማለት ነው። አሁን ኦልሬዲ አንቀጥርም ተብሎ ተወስኗል። አቶ አህመድ ሸዴ በዘንድሮ ዓመት ያው ምንም በጀት አልተያዘም። አዲስ የታክስ ሰራተኛ፣ አዲስ አስተማሪ፣ የአዲስ ሲቪል ሰርቪስ በጀት አልተያዘም። አዲስ ግራጁዌቶቹ አልተገኙም። ስለዚህ ወደ ዩኒቨርሲቲዎቹ እንግዲህ ደግሞ ስትሄድ ደግሞ ትልቁ ቀጣሪ ኢትዮጵያ ውስጥ አንደኛው ቀጣሪ መንግስት ነው። ስለዚህ መንግስት ማይቀጥር ከሆነ ደግሞ ማስተማሩ ደግሞ ምን ይጠቅማል ነው። ጋና ተሞክረዋል፣ ብዙ አፍሪካ ሀገሮች ተሞክረዋል። በ90ዎቹ በ80ዎቹ ብዙዎቹ ኑሯቸው ከኖረበት ወደ ባሰ ነው የሄደው። ጭልጥ የዓለም የሶሻሊስት ፖሊሲ አይጠቅምም፣ እኛ አይተነዋል። ግን ዝም ብሎ ደግሞ ድሃውን ጥሎ ደግሞ ሀብት ይፈጠራል እንደ ኢትዮጵያ አይነት የሚባለው የመሰላሉን ማንሳት ማለት ነው።
የዘንድሮን በጀት በተመለከተ በገንዘብ ሚኒስቴር የተዘጋጀው ሰነድ ላይ ባለፉት 3 ዓመታት በኮቪድ ወረርሽኝና በሰሜኑ የአገሪቱ ክፍል ባጋጠመው ጦርነት ምክንያት ተጨማሪ ውጭ ፍላጎት በመፈጠሩ ይህን ለማስተካከል ከተወሰደው ማሸጋሸግ ውጪ ለትምህርትና ጤና የተመደበው ገንዘብ በቂ እንደሆነ ያትታል። የካፒታል በጀት ግን እየቀነሰ መምጣቱን ያስረዳል። መንግስት ይህንን ወጪ ቅነሳ ያደረገው በአስገዳጅ ኢኮኖሚያዊ ምክንያቶች ነው የሚሉት ዶክተር አረጋ ሹመቴ በበኩላቸው አሁን ባለው አገራዊ ነባራዊ ሁኔታ ጉዳቱ ሊያመዝን እንደሚችል ይናገራሉ።
መንግስት ራሱ ይሰራቸው የነበሩ ካፒታል በጀት ወጪ ተደርጎ ይሰሩ የነበሩ ትልልቅ ፕሮጀክቶችን አይሰራቸውም ማለት ነው። አንዳንዶቹም ተጀምረው ረዘም ላለ ጊዜም እንዲቆዩ ሊያደርጋቸው ይችላል፣ የካፒታል በጀቱ በሚቀንስበት ጊዜ። ስለዚህ ይሄ ኢኮኖሚውን ከማነቃቃት ይልቅ ማዳከም አይነት ነገር ያመጣል። በተለይ ደግሞ እንደ ኢትዮጵያ ኢኮኖሚ ባለ ምንድን ነው ልማታዊ መንግስት ይባል በነበረ መራ የነበረ ኢኮኖሚ አብዛኛው በኢኮኖሚ ላይ ይደረግ የነበረው ኢንቨስትመንት ከመንግስት ወጪ ወይም ከመንግስት የሚደረግ ኢንቨስትመንት በነበረበት ኢኮኖሚ ላይ እንዲህ በጣም በፈጠነ መልኩ የመንግስትን ወጪ ወይም በጀት መቀነስ ኢኮኖሚው ላይ ከሚያስገኘው ጥቅም ይልቅ እንዲጎዳው ሊብስ ይበል ይችላል። ፕሮጀክቶችን መፈጸም፣ ተጨማሪ ስራ እድል መፍጠር፣ ኢኮኖሚውን ማነቃቃት፣ እነዚህ ነገሮች ጥያቄ ውስጥ እየገቡ ይሄዳሉ ማለት ነው። ሚቀር ይሆናል።
ከዚህ በፊት የሚተገበሩ የኢኮኖሚ ፖሊሲዎችን በተመለከተ የሚወሰኑ ውሳኔዎች ሀገሪቱ ላይ የፈጠሩት ችግር መኖር የተናገሩት ዶክተር አረጋ አሁንም እንዳይከሰት መጠንቀቅ እንደሚገባ ጠቁመው ሁሉም ወጪዎች ምርታማነትን ማሳደግ ላይ ስለመዋላቸው ማረጋገጥ አስፈላጊ መሆኑንም ይናገራሉ።
ወጪ መቀነስ ጥሩ ነገሮች እንዳሉት ሁሉ የራሱ ጉዳቶች ይችላሉ። በተለይ የኢትዮጵያን ኢኮኖሚ ሁኔታ ሴናሪዮ መመልከት ያስፈልጋል። እንዲህ በፈጠነ መልኩ ኢኮኖሚውም በሚታጠፍበት ጊዜ የራሱ የሆነ ትልቅ አደጋ ሊፈጠር ይችላል። ልክ ኢትዮጵያ ከኮማንድ ኢኮኖሚ ወይም እዝ ኢኮኖሚ ይባል የነበረው ወደ ገበያ መር ኢኮኖሚ ታጥፋ ወዲያውኑ የ90 ዲግሪ መታጠፍ አይነት ብትለው እንደመጣችው ሁሉ አሁን ዴቨሎፕመንታል ስቴት ወይም ደግሞ የልማታዊ መንግስት ይባል የነበረ ትልቁ ኢንቨስትመንት ከሱ ይመጣ የነበረ መንግስት ቀጥ ብሎ የሚያጥፈው ከሆነ ያንን የበጀት የወጪ አቅጣጫውን ኢኮኖሚው የሚኖረው መነቃቃት የሚኖረው የኢንቨስትመንት የስራ ፈጠራ በእጅጉ ሊቀንስ ይችላል። ፕራይቬት ሴክተሩ ይህን ጋፕ የሚሞላው ቢሆን ኖሮ ሰየው ወጪ መቀነሱ ጥቅሙ ከፍ ሊል ይችል ነበር። ግን ይህን በሚጠበቀው መልኩ ላይሆን ይችላል። ከዛ ውጭ ደግሞ መጠንቀቅ ያለበት መንግስት ማየት ያለበት ወጪውን መቀነስ ብቻም ሳይሆን ከየትኛው ወጪ ነው መቀነስ ያለበት አቴንሽን መስጠት ይቻላል። በዚህ ረገድ የጦርነት ወጪን መቀነስ ቢችል፣ የግጭትና አለመረጋጋቶች የሚያስከትሉትን ወጪ መቀነስ ቢችል፣ ወጪም በትክክል ሪል ወጪውን ቀንሷል እንችላለን። ያችው ያለችው ወጪ ወደ ምርታማ ወደሆነ ወይም ፕሮዳክቲቭ ወደሚባለው የወጪ አቅጣጫ ትሄዳለች ማለት ነው።
አስር የበጀት ወራትን ባስቆጠረው 2016 ዓ.ም ከተበጀተው 801 ቢሊዮን ብር መካከል ለፌዴራል መንግስት መደበኛ በጀት ወጪ የተመደበው 370 ቢሊዮን ብር ነው። አብዛኛው ወጪም ለዕዳ ክፍያ፣ የአገር ደህንነትን ለማስጠበቅ፣ በጦርነቱና በተፈጥሮ አደጋ ምክንያት ለተጎዱ ዜጎች የዕለት እርዳታ ለማቅረብና ለአፈር ማዳበሪያ ግዢ ድጎማ እንደሚውል ሰነዱ ይገልጻል። ከአጠቃላይ በጀቱ ለካፒታል ወጪዎች የተመደበው በጀትም ካለፈው ዓመት የ6.7% ቅናሽ እንዳለው የገንዘብ ሚኒስቴር ባዘጋጀው የበጀት ሰነድ ላይ ተመላክቷል። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ። የተከበራችሁ አድማጮቻችንና ተመልካቾቻችን የምሽቱ ዝግጅቶቻችን አጠናቀናል። ከመሰናበታችን በፊት
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
በቅርቡ ይፋ የሆነው የውጭ ጉዳይ መስሪያ ቤት የሰብአዊ መብቶች ሪፖርት ዩናይትድ ስቴትስ ለእነዚህ ሁሉን አቀፍ መብቶች ያላትን ቁርጠኝነት የምታሳይበት አንዱ መንገድ ነው ሲሉ የዲሞክራሲ የሰብአዊ መብቶችና የሰራተኛ ከፍተኛ ቢሮ ኃላፊ አምባሳደር ሮበርት ጊልክራይስት መናገራቸውን በመጥቀስ ርዕሰ አንቀጹ ሀተታውን ይጀምራል።
Even though our human rights are universal, they are far from universally respected.
ምንም እንኳ የእኛ ሰብአዊ መብቶች ዓለም አቀፋዊ ቢሆኑም በዓለም አቀፍ ደረጃ ግን የተከበሩ አይደሉም። ዩናይትድ ስቴትስ ለእነዚህ መብቶች መቆም ብዙውን ጊዜ አደገኛ መሆኑን ትገነዘባለች። በዓለም ዙሪያ ያሉ የሰብአዊ መብት ተሟጋቾች እና የሲቪል ማህበረሰብ መሪዎች ብዙውን ጊዜ የሁሉንም ሰው ሕይወት ለማሻሻል ሲሰሩ ትልቅ ስጋት ውስጥ ገብተው ነው። የእነዚህ ቡድኖች አባላትና ለሰብአዊ መብት መከበር የሚታገሉት ብዙውን ጊዜ ዛቻና ወከባ፣ እስራትና ጥቃት ይደርስባቸዋል።
መጪውን ስንመለከት አንድ ነገር ግልጽ ነው ያሉት አምባሳደር ጊልክራይስት በመከላከያና የሰብአዊ መብቶች ድጋፍ ላይ የዩናይትድ ስቴትስ ዓለም አቀፋዊ አመራር እንደ ሁልጊዜ ሁሉ አስፈላጊ ነው ብለዋል። እያንዳንዱን አገር የሸፈነው የሰብአዊ መብቶች ሪፖርት ተአማኒ፣ በጥንቃቄ የተረጋገጠ ዘገባ ያቀርባል። ኢራንን ጨምሮ በሁሉም የዓለም ማዕዘናት ውስጥ ያሉትን የሰብአዊ መብት ሁኔታዎችን ለመመልከት ለዓለም ግልጽ የሆነ መስኮት ይሰጣል ሲሉ አምባሳደር ጊልክራይስት አብራርተዋል።
In 2023, Iran's dismal human rights record continued to deteriorate.
በእንደ አውሮፓውያን አቆጣጠር 2023 የኢራን አስከፊው የሰብአዊ መብቶች አያያዝ እያሽቆለቆለ ሄዷል። አገዛዙ በሃይማኖታዊና አናሳ የጎሳ ቡድኖች አባላት፣ የሰብአዊ መብት ጠበቆች፣ ጋዜጠኞችና የሲቪል ማህበረሰብ ተሟጋቾችን ኢላማ ማድረጉን አጠናክሮ ቀጥሏል። ከሴቶች ጋር በተያያዘ ያለው ሁኔታም እንዲሁ እየተባባሰ ሄዷል። ኢራናውያን ሴቶች አስገዳጅ የሆነውን የአለባበስ ሕግ በጣሱ ሰዎች ላይ የሚደርሰውን ቅጣት ተገን ያደረገ መድሎ ገጥሟቸዋል።
አምባሳደር ጊልክራይስት በመቀጠል ብዙ የኢራናውያን ሴቶችና የሰብአዊ መብት ተሟጋቾች ስለ እንቅስቃሴያቸው ተጨማሪ የእስር ቅጣት ተቀብለዋል፣ እነሱም እስር ቤት ውስጥ ይቆያሉ ብለዋል።
The authorities continue to detain, sentence, and execute people in an effort to suppress.
ባለስልጣናቱ ማሻ አሚኒ በስነ ምግባር ፖሊሶች ቁጥጥር ስር በነበረችበት ወቅት ከተገደለች በኋላ የተጀመረውን ሰላማዊ ተቃውሞ ለማፈን ሰዎችን ማሰር፣ መቅጣትና መግደላቸውን ቀጥለዋል።
እንደ አውሮፓ አቆጣጠር በ2022 የተከሰተውን አመጽ ተከትሎ ከቅርብ ጊዜ ወዲህ ከተወሰደው እርምጃ ጀምሮ የኢራን ባለስልጣናት ለሚያደርሱት የሰብአዊ መብት ረገጣ ተጠያቂነትን ለማበረታታት የውጭ ጉዳይ ሚኒስቴር የቪዛ ገደቦችና ኢኮኖሚያዊ ማዕቀቦችን ጥሏል ሲል ርዕሰ አንቀጹ አትቷል። በመጨረሻም አምባሳደር ጊልክራይስት የጠላቶቻችንና አጋሮቻችንን የሰብአዊ መብቶች አያያዝ ሁኔታ ወደ ብርሃን በማምጣትና የመብቶቹን መከበር ለማሻሻል የሚሰሩትን የሰብአዊ መብት ተሟጋቾችና የሲቪል ማህበረሰብ ቡድኖች ከራስ ወዳድነት ነጻ የሆነ ጥረትን ከፍ ከፍ በማድረግ ዩናይትድ ስቴትስ እነዚያ መብቶች ለሁሉም ሰው በተሻለ ሁኔታ የሚጠበቁበት ዓለም እንዲፈጠር አስተዋጽኦ እያደረገች ነው ሲሉ መናገራቸውን በመጥቀስ ርዕሰ አንቀጹ ሀተታውን ደምድመዋል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
አድማጮቻችንና ተመልካቾቻችን የምሽት ዝግጅቶቻችን እነዚህን ይመስሉ ነበር። ብራናይሉ በስቱዲዮ ቀነበር፣ የፕሮግራሙ አዘጋጅ ደግሞ ጽዮን ግርማ ነበረች። አስማማየ ነው ምሽቱን ያስተናግድኳችሁ። ከእናንተ ጋር ቆይታ አደረኩኝ። መልካም ምሽት ይሁንላችሁ።